Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። አንዳንድ የሰማይ ፓርቲ አመራር አባላት በተለያዩ የሀገሪቱ ክፍሎች በሽብር ወንጀልና በሌሎች አይነት ወንጀሎች ተጠርጥረው እየተጠየቁ መሆናቸውን የፓርቲው ሊቀመንበር ተናገሩ።
በጣም በእንግልት ውስጥ ነው የቆዩት። በጣም በስቃይ ውስጥ ነው የቆዩት። ሁለቱም ያለቅሳሉ። ሁለቱም በጣም ፊዚካሊ ተጎድተዋል። ገጽታቸውን ስታይ በጣም ተጎድተዋል እና ትናንትና ለሁለተኛ ጊዜ ነው የቀረቡት። ምንም የተለየ መረጃ አልቀረበም። እስራትም ለግንቦት 7
የሰማያዊ ፓርቲ ሊቀመንበር የሆኑት አቶ የሺዋስ አሰፋ ናቸው። ሙሉ ዘገባ ይኖረናል።
በመንግስት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ ለአንድ ዓመት የዘለቀውን ተቃውሞ በተመለከተ ያወጣውን የምርመራ ሪፖርትና ለሕዝብ ተወካዮች ምክር ቤት ማቅረቡን በትላንትናው ዕለት ዘግበን ነበር። ለዛሬ በዚህ የሰብአዊ መብት ኮሚሽኑ ሪፖርት ላይ ስማቸው የተጠቀሰው ፓርቲ መሪዎችና የሚዲያ ተቋማት ኃላፊዎች የሰጡትን ምላሽ ይዘናል።
ራሱ መስካሪ ራሱ ፈራጅ ነው። ያዥውም ቀጪውም መርማሪውም ሁሉንም ነገር ያደረገው እሱ ነው፣ መንግስት ነው። ስለዚህ ይሄ ትክክለኛ ሪፖርት ነው ብለን አንቀበለው።
የሰብአዊ መብት ኮሚሽኑ ከዚህ በፊት የገለልተኝነት ጥያቄ ይቀርብበት ነበር። ገለልተኛ አይደለም፣ ለአንድ አካል ያደለ ነው፣ ህዝብን ወግኖ አይደለም ለሚቀርበው። አፍሊየትድ ናቸው ለፓርቲ ተጠሪዎቹ።
በመጀመሪያ የሰማችኋቸው የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ሁለተኛው ደግሞ የሰማያዊው ፓርቲ ሊቀመንበር አቶ የሺዋስ አሰፋ ናቸው።
በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል። ሁሉም ግን ተነስተው ፍርድ ቤት አይሄዱም፣ ወይ ፖሊስ ጋር አይሄዱም፣ ወይ ሐኪም ጋር አይሄዱም። ቢሄዱም አይከታተሉትም ጉዳዩን። ከዛ በኋላ የኛም ህዝብ እንደዚሁ ነው።
በዚህ በያዝነው ሚያዝያ ወር በሴቶች ላይ የሚፈጸም ጥቃት ግንዛቤ ማስጨበጫ ወር የአውሮፓውያን ዘንድ በመከበር ላይ ይገኛል። በዚህ በዩናይትድ ስቴትስ ዘ ፐርሰን ሴንተር የተባለ በሴቶች ጥቃት ላይ የሚሰራ ማዕከል መስራች የሆኑትን ወይዘሮ አመሊያ ሚሳድሰን ነው ያሰማናችሁ። እሳቸውንም በጋቢናችን ዛሬ አሳፍረናል። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በድጋሚ አጠር ያሉ የምሽቱን ዓለም አቀፍ ዜናዎች ልናሰማችሁ ተመልሰን መጥተናል። በድህነት ምክንያት ለሚነሱና የሚባባሱ ችላ የተባሉ የሐሩር አውራጃ በሽታዎችን ለመቆጣጠርና ለማጥፋት ዘመቻ ይውላል የተባለ ወደ $1 ቢሊዮን የሚጠጋ ድጋፍ ተሰበሰበ። የቢልና ሜሊንዳ ጌትስ ድርጅት ትላንት ባስጀመሩት የእርዳታ ማሰባሰቢያ ላይ ዝግጅቱ ከመንግስትና ከተለያዩ የግል ለጋሾች የተገኘው ገንዘብ $812 ሚሊዮን መድረሱ ታውቋል። የዛሬ 5 ዓመት ለንደን ላይ ተፈርሞ በነበረ መግለጫ በያዝናቸው የክፍለ ዘመኑ ሁለተኛ 10 ዓመታት መጨረሻ ላይ 10 የተዘነጉ የሐሩር አውራጃ በሽታዎችን ለማጥፋት በእቅድ ተይዞ ነበር። የቢልና ሚሊንዳ ጌትስ ድርጅት ዋና ስራ አስፈጻሚ ቢል ጌትስ በሰጡት መግለጫ እነዚያ የተረሱ በሽታዎች እጅግ አስፈሪና አደገኛ መሆናቸውን፣ የሚያጠቁትም እጅግ በበረታ ድህነት ውስጥ የሚገኙ ሰዎች መሆኑን፣ ችላ የተባሉትም በአመዛኙ የሐሩር አውራጃ ሀገሮች ችግር በመሆናቸው እንደሆነ ተናግረዋል። ችላ የተባሉ የሚባሉት የሐሩር አውራጃ በሽታዎች በ149 ሀገሮች ውስጥ 1.6 ቢሊዮን ሰው የሚያጠቁ ሲሆን ከመካከላቸው ግማሽ ቢሊዮን የሚሆኑት ህጻናት ናቸው።
በሌላ ወገን ወደ ኢራን ስናመራ ኢራን ታካሂደዋለች ያሉትን አካባቢን የማመስ አድራጎት ለመግታት ሳውዲ አረቢያ ለምታደርገው እንቅስቃሴ ዩናይትድ ስቴትስ ድጋፍ እንደምትሰጥ የመከላከያ ሚኒስትር ጂም ማቲስ አስታወቁ። ሚኒስትር ማቲስ ከሳውዲ አረቢያ አቻቸው አልጋ ወራሽ ሞሐመድ ቢን ሳልማን ጋር ዛሬ ሪያድ ላይ በተወያዩበት ወቅት የኢራንን የጥፋት እንቅስቃሴ ለመቆጣጠር የሳውዲ አረቢያን የጸጥታ ጥበቃ አቅም በእጅጉ ማጠናከር ያስፈልጋል ብለዋል። እኛ ከዚህ አካባቢ አልወጣም አንወጣም እንዲያውም የሳውዲ አረቢያ ጠንካራ ጦር የጸጥታና የስለላ አገልግሎት መኖር የዩናይትድ ስቴትስ ጥቅም ጉዳይ ነው ሲሉ የመከላከያ ሚኒስትሩ ጂም ማቲስ ካልጋ ወራሹ ጋር ካደረጉት ውይይት በኋላ ለጋዜጠኞች በሰጡት መግለጫ ተናግረዋል።
በኢራን ኒውክሌር ላይ ቀደም ሲል ተደርሶ የነበረው ስምምነት የብሔራዊ ጸጥታ ምክር ቤታቸው እንዲፈትሸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዘዙ። በኢራን ላይ ተጥለው የነበሩ ማዕቀቦች መነሳታቸው የዩናይትድ ስቴትስን ጥቅም ያስከበሩ እንደሆነም የጸጥታ ምክር ቤታቸው እንዲያጠናው አሳስበዋል ፕሬዝዳንቱ። በኢራንና በስድስቱ ሀያላን መንግስታት መካከል የዛሬ 2 ዓመት የተደረሰው ስምምነት በዚህ አይነት የጸጥታ ምክር ቤት እየተፈተሸ መሆኑን የውጭ ጉዳይ ሚኒስትሩ ሬክስ ቴለርሰን ትላንት ለተወካዮች ምክር ቤት አፈ ጉባኤ ለፖል ራያን በጻፉት ደብዳቤ አስታውቋል። ቲለርሰን በዚህ ደብዳቤያቸው ላይ ኢራን እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከዩናይትድ ስቴትስ፣ ከእንግሊዝ፣ ከፈረንሳይ፣ ከቻይና፣ ከሩሲያና ከጀርመን ጋር ገብታው የነበረውን ስምምነት ግዴታዎቿን እያከበረች ቢሆንም በብዙ መንገዶችና ዘዴዎች ሽብር ፈጠራን እየደገፈች የምትገኝ ሀገር ነች ብለዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ስናልፍ አንዳንድ የሰማያዊ ፓርቲ አመራር አባላት በተለያዩ የሀገሪቱ ክፍሎች በሽብር ወንጀልና በሌሎች አይነት ወንጀሎች ተጠርጥረው እየተጠየቁ መሆናቸውን የፓርቲው ሊቀመንበር ተናገሩ። ጥቂቶችም ለረጅም ጊዜ አድራሻቸው ሳይታወቅ የቆዩና ከፍተኛ ጉዳት እየደረሰባቸው እንደሆኑ ገልጸዋል። ሌሎች ደግሞ ፍርድ ቤት ሳይቀርቡ በፖሊስ ጣቢያ ታስረው እንደሚገኙ አስታውቀዋል። ዝርዝሩን መለስካቸው አመሃ ከአዲስ አበባ አድርሶናል።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ እንደገለጹት በአሁኑ ጊዜ በተለያዩ ስፍራዎች በእስር ከሚገኙ 24 የፓርቲው የአመራር አባላትና አባላት መካከል ሁለቱ የተያዙት ደሴ ከተማ የዛሬ 2 ወር ገደማ ነው። የፓርቲው የድርጅት ጉዳይ ምክትል ኃላፊ አቶ ብስራት አቤ ለፓርቲው ሥራ ከአዲስ አበባ ወደ ደሴ ከተማ ደቡብ ወሎ የካቲት 9 ቀን 2009 ዓ.ም ተልከው እንደነበረ ታውቋል። የተያያዙትም በዕለቱ እንደነበረ አቶ የሸዋስ ያስረዳሉ። 1 ወር ከ5 ቀን ከፈጀ ከብዙ ልፋት በኋላ አቶ ብስራት አዲስ አበባ ማዕከላዊ ተብሎ በሚጠራው እስር ቤት እንዳሉ መታወቁንም ይናገራሉ። አቶ መኳንንት ካሳሁን የፓርቲው የደቡብ ወሎ ዞን የወጣቶች ጉዳይ ኃላፊም በተመሳሳይ ሁኔታ ታስረው ከቆዩ በኋላ እንደ አቶ ብስራት ወደ ማዕከላዊ እንደመጡ እና አድራሻቸው ለብዙ ቀናት ሳይታወቅ እንደቆየ አቶ የሸዋስ ገልጸዋል። ሁለቱ ታሳሪዎች ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበው ለፍርድ ቤቱ የተናገሩትንም እንዲያስታውሳሉ።
መጋቢት 13 ለመጀመሪያ ጊዜ ያገኘ ናቸው ማለት ነው። መጋቢት 13 እና 14 ለመጀመሪያ ጊዜ ያገኘ ናቸው በዛ ቀን ነው። በዕለቱም ለጊዜ ቀጠሮ ፍርድ ቤት ቀርበው እዚህ አራዳ እየተደበደቡ መሆኑን ለተወሰነ ጊዜም ያልታወቀ ቦታ መቆየታቸውን ከማዕከላዊ በፊትም እየተደበደቡ የሚጠየቁት ስለ ሰማያዊ ፓርቲ መሆኑን እነሱ ደግሞ ስለ ሰማያዊ ፓርቲ ህጋዊ ፓርቲ ነው በህጉ መሰረት ምርጫ ቦርድንም ሆነ በጽህፈት ቤት ያለው አመራሮችን መጠየቅ ትችላላችሁ እያሉ እንደሚመልሱ ገለጹልን።
አቶ የሸዋስ በቁጥጥር ስር ያዋላቸው አካል በወቅቱ የሰጠውን መልስና የታሳሪዎችንም ሁኔታ በሚከተለው መልኩ ገልጸውታል።
በመርማሪ በኩል የሚለው በሽብር ነው ጠረጠርኳቸው የሚለው ምንም ግልጽ የሆነ ነገር አልተና መርማሪው ምክንያቱም አስቸኳይ ጊዜ አዋጅ ውስጥ ስላለ አንዳንዴ በአስቸኳይ ጊዜ አዋጅ እንደተያዙ አስመስሎ ይናገራል። አንዳንዴ ደግሞ በኖርማሉ ክስ ከዚህ በፊት እንደሚደረገው በሽብር ተጠርጥረው በመጥሪያ እንደተያዙ ምናምን ያቀርባል። እንደው በጣም በእንግልት ውስጥ ነው የቆዩት፣ በጣም በስቃይ ውስጥ ነው የቆዩት። ሁለቱም ያለቅሳሉ። ሁለቱም በጣም ፊዚካሊ ተጎድተዋል። ገጽታቸውን ስታይ በጣም ተጎድተዋል እና ትናንትና ለሁለተኛ ጊዜ ነው የቀረቡት። ምንም የተለየ መረጃ አልቀረበም። ብስራትን ለግንቦት 7 መኳንንትን ደግሞ ለግንቦት 8 ቀጠሮ ተሰጥቷል።
የትናንቱ ችሎት ውሎም በተጠርጣሪዎቹ እየደረሰ ላለው ስቃይ ምልክት የሚሰጥ እንደሆነም አቶ የሸዋስ ጠቁመዋል።
የሚያስደንቀው ግን ትናንትና መርማሪው የፈለግነው ቃል ስላልሰጡን ልንጨርስ አልቻልም አለ። ገብቼ ነበር እዛ ውስጥ እና ማለት ነው የፈለግነውን ቃል አልሰጡም ማለት ምን ማለት ነው? ቃሌ ለመስጣትም እኮ መብት አለው አሉ ብለው ተናገሩ ዳኛ። አይ የፈለግነው መንገድ ቃል አልሰጡም አለ እና በጣም በጣም የሚያስደነግጥ ነበር። እንትኑም ራሱ በግዴታ ይህንን ልል እየተባሉ እንደሚገደዱ የሚያሳይ ነው። ነገር ግን ዳኞቹም አልገፉበትም። ያንን 28 የተለመደውን 28 ቀን ቀጠሮ ሰጡ። በዚሁ ነው ያለቀው።
ባለፈው ነሐሴ ወር 2008 ዓ.ም በባህር ዳር ከተማ ተካሂዶ ከነበረው ሰላማዊ ሰልፍና ከዚያ ከተከተለው ግጭት ጋር በተያያዘም ጥቂት የማይባሉ የፓርቲው አመራር አባላትና አባላት መታሰራቸውን ፍርድ ቤትም እየቀረቡ እንደሆኑ አቶ የሸዋስ ገልጸዋል።
ባለፈው በነበረው በባህር ዳር ውስጥ በነበረው ችግር አሳበው 20 የሰማያዊ ፓርቲ አመራርና አባላትን በእስር ቤት ነው ያሉት። አሁን አቶ ነገሰ ተፈረደኝ የፓርቲው ምክትል ሊቀመንበር የነበሩና አሁን የብሔራዊ ምክር ቤት አባል የሆኑት እሳቸውና አንድ ሰው በዋስ ሲፈቱ በስተቀር ሌሎች ሰዎች አሁንም እስር ቤት ውስጥ ነው ያሉት። 18 ሰዎች ማለት ነው።
ስማቸው ይታወቃል?
እንግዲህ አሁን በእስር ቤት ውስጥ ያሉት አቶ ማሩ ዳኘው፣ አቶ መልካሙ ታደለ፣ አቶ ሲሳይ ታከለ፣ አቶ እጅጉ አስማረ፣ አቶ ወርቁ ጥላሁን፣ አቶ አዳነ አለሙ፣ እነዚህ አመራሮች ናቸው። እነዚህና ሌሎች 14 ሰዎች አሁንም በእስር ቤት ነው ያሉት።
ትናንት ለኢትዮጵያው ፓርላማ በኦሮሚያ በአማራ ክልሎችና በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዲዮ ዞን ተከስቶ ነበር በተባለው ብጥብጥና ሁከት ላይ የምርመራ ውጤቱን ሪፖርት ያቀረበው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በተለይ የባህር ዳርን ሰልፍ በተመለከተ ይህን ብለው ነበረ።
ባህር ዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ 1 ቀን 2008 ዓመተ ምህረት ለማካሄድ የሰማያዊ ፓርቲ ለባህር ዳር ከተማ አስተዳደር አሳውቆ የነበረ ሲሆን በተገኘው መረጃ መሰረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ሐምሌ 30 ቀን 2008 ዓ ም ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ ተችሏል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ጨምረው እንደገለጹት በምዕራብ ጉጂ ዞን ገላና ከተማ በሚገኝ ፖሊስ ጣቢያ ታስረው የሚገኙት የፓርቲው አባላት አቶ በድሉ መንግስቱ፣ አቶ ጌቱ ጎንፋ፣ አቶ ገላኖ ጊሎ፣ አቶ አራርሶ ጌዶና አቶ ጎዳና ሴኛሮ በከፍተኛ እንግልትና ስቃይ ላይ ይገኛሉ ብለዋል። እነዚህ ሰዎች ከተያዙበት ዕለት ጀምሮ ላለፉት ጥቂት ወራት ፍርድ ቤት እንዳልቀረቡም በአካባቢው የሚገኙ የፓርቲውን አባላት በመጥቀስ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በኦሮሚያ በአማራና በደቡብ ክልል ተቀስቅሶ በነበረው ተቃውሞ ምክንያት በኢትዮጵያ የተከሰተውን የሰው ሞት፣ አካል መጉደልና ንብረት መጥፋት አስመልክቶ የኢትዮጵያ ሰብአዊ መብት ኮሚሽን በትላንትናው ዕለት ባወጣው የምርመራ ሪፖርት 669 ሰዎች ሕይወት ጠፍቷል ሲል መናገሩ ይታወሳል። ኮሚሽኑ ለምክር ቤቱ ባቀረበው ሪፖርት ላይ በሌሎች 1018 ሰዎች ላይ የተለያየ አካል ጉዳት መድረሱንና በሺዎች የሚቆጠሩ ሰዎች ደግሞ ከቀያቸው መፈናቀላቸውን አመልክቷል። ኮሚሽኑ አመልክቶም አክሎም የተፈጠረውን ሁከት ለመግታት የጸጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። በመንግስቱ የተቋቋመውና በመንግስት በጀት የሚንቀሳቀሰው ኮሚሽኑ በዚሁ ሪፖርቱ የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትና የምጣኔ ሀብታዊ ችግር መሆኑን ገልጾ እነዚህ መንስኤዎች ህጋዊና ህገወጥ የፖለቲካ ኃይሎች አባብሷቸዋል ብሏል። የዚህን ሪፖርት ሙሉ ክፍል በትናንትናው ዕለት ማስተላለፋችን ይታወሳል።
በሌላ በኩል በሪፖርቱ በአባባሽነትና በአመጽ ጠሪነት ከተጠቀሱት የፖለቲካ ድርጅቶችና የሚዲያ ተቋማት ኃላፊዎች ገለልተኛ ባልሆነ ተቋም የሚጣራ ሪፖርት ተቀባይነት አይኖረውም ብለዋል። ጽዮን ግርማ የተለያዩ አካላትን አነጋግራ ተከታዩን ሪፖርት አጠናቅራለች።
ኮሚሽኑ ለሕዝብ ተወካዮች ምክር ቤት ባቀረበው የምርመራ ሪፖርቱ በአማራ በኦሮሚያና በደቡብ ክልል ተከስቶ ለነበረው ችግር መነሻው የመልካም አስተዳደር የኦሮሚያ ክልል በአዲስ አበባ ማግኘት ያለበትን ጥቅም ሕገ መንግስቱ በሚደነገገው መሰረት ተግባራዊ ያለመደረጉና የአዲስ አበባ ማስተር ፕላን ዋነኛ ናቸው ካለ በኋላ እንደ ኦሮሞ ነጻ አውጪ ግንባር ኦነግ፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሚያ ሚዲያ ኔትወርክ ኦኤምኤን አባባሽና የአመጽ ጥሪ ቀስቃሽ ነበሩ። በዚህም የሃይማኖት እኩልነት እንደዋል የሰዎችን በህይወት የመኖር መብት ጥሰዋል ብሏቸዋል። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ምላቱ ገመቹ የተካሄደው የህዝብ አመጽ አይደለም፣ የተካሄደው የህዝብ የመብት ጥያቄ ነው ብለው ይጀምራሉ።
መጀመሪያም ቢሆን ህዝብ መብቱን በሚጠይቅበት ጊዜ የታዘዘው የታጠቀ ኃይል ነው። ነገሩን ሁሉ ያበላሸው እዚህ ላይ ነው። የአስተዳደር ብልሹነት፣ ሙስና፣ የመሬት ቅሚያ፣ በየቦታው ህገ መንግስቱን በትክክል ያለመጠበቅ፣ ህገ መንግስቱን ተግባራዊ ያለማድረግ፣ የሰብአዊ መብት ጥሰት፣ እነዚህ ሁሉ ህዝብ እንዲነሳሳ ያደረገው ይሄ ነው። ዳር ብሉም ኦልሬዲ መንግስት ቀደም ብሎ ይሄንን ሙሉ በሙሉ ተቀብሎታል። ከዛ በኋላ ለተነሳው እነሱ እንደ ሽፋን ያቀረቡት እንጂ ይሄ የኢትዮጵያ ሰብአዊ መብት ጉባኤ ራሱ የህወሓት አባል ነው። ራሱ መስካሪ፣ ራሱ ፈራጅ ነው። ያዥውም፣ ቀጪውም፣ መርማሪውም ሁሉንም ነገር ያደረገው እሱ ነው፣ መንግስት ነው። ስለዚህ ይሄ ትክክለኛ ሪፖርት ነው ብለን አንቀበለውም። ወገናዊነት ያለበት ሪፖርት ነው እንጂ ገለልተኛ ሆኖ በገለልተኝነት የታየ አይደለም። አሁን የተደረገውን ሁሉ ወይ ህጋዊ ለማድረግና በመንግስት በታጣቂዎች የተወሰዱት እነዛን ጉዳቶች በሙሉ ለመሸፋፈን በመንግስት በኩል እንደ ማስረጃ የቀረበ በሰብአዊ መብት ኮሚሽን አጣሪነት ይህ ህጋዊ ለማድረግና ሽፋን ለመስጠት የተደረገ እንጂ በምንም አይነት ገለልተኛ የሆነ አካል እንዲያጣራ ነው እኛ የምንፈልገው ይህንን ጉዳይ። ለምሳሌ ዶክተር አዲሱ የምርጫ ኮሚሽን ምክትል ሊቀመንበር ነበር። ከዛ ምርጫውን ሲያጠናቅቅ እንደገና ደግሞ ወደዚህ ወደ ሰብአዊ መብት ኮሚሽነር ሆኖ ነው የመጡ እና የህወሓት አባል ናቸው፣ የመንግስት አካል ናቸው። የመንግስት አካል ሆኖ በአንድ በኩል መንግስት የሚጠየቅበትን ራሱ መንግስት አጣሪ እና መርማሪ፣ ራሱ ፍርድ ቤት አቅራቢ፣ ራሱ ሁሉንም ፈጻሚ በሆነበት ሀገር እከሌ ጥፋተኛ ነው ብሎ ለመደምደም እኔ የሞራል ጉድለት ማለው ነው የሚለው።
የሰማያዊ ፓርቲም በዚህ የኮሚሽኑ ሪፖርት ላይ ተጠቅሷል። ፓርቲው በባህር ዳር የሰልፍ ጥሪ ካደረገ በኋላ የጠራቸው ሰዎች ስረዛውን ሊሰሙ በማይችሉበት ሁኔታ ማምሻውን ሰልፉን ሰርዞታል። በእለቱ ለተፈጠረው አመጽና ለደረሰው ጉዳትም አባባሽ መሆኑን ሪፖርቱ ይዘረዝራል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለነገሩ ከዚህ በፊትም በቂሊንጦ ቃጠሎ ገና ፍርድ ቤት ጉዳዩን ሳይጨርስ ኮሚሽኑ ተከሳሾችን ተጠያቂ የሚያደርግ ሪፖርት አውጥተዋል ብለው ይጀምራሉ።
በዛሬውም ሪፖርት ላይ ምንም አይነት ማስረጃ ሳያቀርብ፣ ምንም አይነት ያንን የሚያሳይ ነገር ሳያቀርብ ዝም ብሎ ፓርቲውን ተጠያቂ አድርጓል። ይሄ እንግዲህ ለማን እንደሚሰራ ገለልተኝነቱንም ከዚህ በፊትም ያው በህዝቡ ዘንድ ያለው ገለልተኝነት ጥያቄ አለ እሱን የሚያረጋግጥ ነው። የሰብአዊ መብት ኮሚሽኑ ከዚህ በፊት የገለልተኝነት ጥያቄ ይቀርብበት ነበር። ገለልተኛ አይደለም፣ ለአንድ አካል ያደላ ነው፣ ህዝብን ወግኖ አይደለም የሚቀርበው። አፊሊየትድ ናቸው ለፓርቲው ተጠሪዎቹም፣ ኮሚሽኑ ተጠሪዎቹ። ስለዚህ ያንን የሚያሳይ ነው ሪፖርቱ፣ የኮሚሽኑን ኃላፊዎች አፊሌሽን የሚያሳይ ነው። ከዚህ በፊት እኮ በፕሬዚዳንቱም በጠቅላይ ሚኒስትሩም ጥፋቱ የመንግስት እንደሆነ የመንግስት ኃላፊዎች እንደሆነ የካቢኔ እኮ ሽር ሁሉ እኮ ተደርጓል፣ ጥፋቱ የመንግስት ተብሎ ማለት ነው። ይህንን የመንግስት ጥፋት ይህንን የገዢው ፓርቲ ጥፋት መልሶ እንደገና ወደ ህዝብና ወደ ፓርቲዎች ማድረግ ትክክል አይደለም። አጥፍቻለሁ ትክክል አይደለም መታደስ አለብኝ በጥልቀት ካለ ራሱ ነው ስህተቱን መውሰድ ያለን። ምን አይነት ሁለት ምላስ መሆን ነው ይሄ? የአሰራር ድክመትም ሆነ በየትኛውም ቃል ይግለጸው ድክመት አለብኝ ጥፋት አለብኝ ካለ ሙሉውን ነው መውሰድ ያለበት መንግስት ብዬ ነው የማምነው። ስለዚህ ትክክል አይደለም። በህዝቡም ላይ በፓርቲዎችም ላይ የሚያደርገው ጥፋትን ወደ ሌላው የማላፈት ነገር ትክክል አይደለም፣ የምናወግዘው ነው።
የኦሮሚያ ሚዲያ ኔትወርክ በአመጽ ጠሪነትና በአባባሽነት ተጠቅሷል። የሚዲያ ኔትወርኩ ስራ አስኪያጅ አቶ ጀዋር መሐመድ ኦኤምኤን እንደ ማንኛውም ሚዲያ የነበሩ ጥሪዎችን ሲያስተላልፍ፣ በሀገሪቱ ውስጥ ሲካሄዱ የነበሩ ግድያና ድብደባዎችን ሲዘግብ፣ በፎቶና በቪዲዮ የተደገፉ መረጃዎችን ለህዝብ ሲያቀርብ ነበር። ይህ ደግሞ ወንጀል አይደለም ይላል።
ኦኤምኤን እንደሚታወቀው የኦሮሞን ህዝብ ፍላጎት፣ ጥቅምና መብት እንዲሁም ባህላዊ ጉዳዮች ላይ ሪፖርት ለማድረግ የተመሰረተ ተቋም ነው። ልክ እንደ ማንኛውም ሚዲያ ባለፈው አመታት በኢትዮጵያ እና በኦሮሚያ ውስጥ ሲካሄዱ የነበሩ ፖለቲካዊ ክስተቶችን ሲዘግብ ነበረ። በተለይ በኦሮሚያ ውስጥ የነበረውን የህዝብ ትግል ሪፖርት ያደረገው ነበረ። መንግስት ሲወስዳቸው የነበሩ እርምጃዎች እንዲሁም ደግሞ ከተሰላፊዎች ሲደረጉ የነበሩ እርምጃዎችን ተጨባጭ በሆነ መልኩ ሲዘግብ ነበረ። በዚህ ደግሞ የምንኮራበት እንጂ የምናፍርበት አይደለም። ኦኤምኤን አመፅ የማነሳሳት አላማም የለውም፣ አመፅ የመቀስቀስ አላማም የለውም። አመፅ ከተነሳ ግን ያንን አመፅ የመዘገብ ጉዳት ከደረሰ ያንን ጉዳት የመዘገብ ኃላፊነት አለበት። ይሄንን በሚገባ ስናደርገው የነበረ ነው። አሁን ስርዓቱ የሚያቀርበው ክስ ከዛሬ ወር በፊት ከተደረገው ክስ የተለየ ምንም ነገር የለም። ኦኤምኤን እና ሌሎች ሚዲያዎችን ለማሸማቀቅ ለማስፈራራት የሚያደርጉት ክስ እንጂ ነፃና ገለልተኛ ሚዲያ ማድረግ ያለበትን ነገር በድፍረት በቆራጠኝነትና ፕሮፌሽናል በሆነ መልኩ ሰርተነዋል።
በአማራ ክልል ለተከሰተው አመጽ የወልቃይት የማንነት ጥያቄ አልተመለሰም የሚሉ ጥያቄዎች፣ የትግራይ የበላይነት አለ የሚሉ ቅሬታዎች፣ የዳሽን ተራራ በመማሪያ መጽሐፍ ውስጥ በትግራይ ክልል ስር እንዲካተት መደረጉ፣ የጠገዴ ወሰን ድንበር ምላሽ ያገኘና የአማራ መሬት ለሱዳን ተሰጥቷል የሚሉ ጥያቄዎች መሆናቸውን ኮሚሽኑ ይዘረዝራል። ሐምሌ 4 ቀን 2008 ዓ.ም ተመረጠ በሽብር የተጠረጠሩ ግለሰቦችን ለመያዝ በተሞከረበት ጊዜ የወልቃይት የማንነት ጥያቄ ለማዳፈን ነው በሚል ኢሳትን በመሳሰሉ የሽብር መጠቀሚያ ሚዲያዎች መልእክቶች ተላልፈዋል ይላል ሪፖርቱ። የኢትዮጵያ ሳተላይት ቴሌቪዥን ዳይሬክተር አቶ አበበ ገላው በዚህ ላይ አጠር ያለ ማብራሪያ ሰጥተዋል።
እንግዲህ ይሄ ሪፖርት ከተከታተለው ጉዳዮች አንዱ ኢሳትን በተመለከተ በሀገሪቱ የነበሩትን ችግሮች እርግጥ ችግሩን ጠቅሷል። አንዱ የተጠቀሰው ችግር የመልካም አስተዳደር ችግር ነው። እንግዲህ ዋነኛ ችግር ከሆነ ኢሳት በአባባሽነት ከጠቀሱት መካከል ነው። እንግዲህ ይሄ ሊሆን የሚችል ነገር አይደለም። ኢሳት ያለውን እውነታ አጉልቶ ያወጣል። ይሄ እንግዲህ ዋና ስራውና ዋናው ተልእኮ ነው። ከዚህ ተልእኮ በመነሳት በኢትዮጵያ ውስጥ የሚካሄዱ የሰብአዊ መብት ረገጣዎችን፣ በህዝብ ላይ የሚደርሱ ሰቆቃዎችን፣ የህዝብ ችግሮችን በተለያየ ጊዜያት አጉልቶ እንደሚያወጣ ይታወቃል እና ይሄን ስራ መስራቱ ሊያስመሰግነው ነው የሚገባው እንጂ እንደ አባባሽ ወይም ደግሞ እንደ አሸባሪ ሊታይ የሚገባው ነገር እንዳልሆነ ግልጽ ይመስለኛል።
አራቱም ያነጋገርኳቸው የድርጅቱ መሪዎችና የሚዲያ ተቋማቱ ኃላፊዎች በዋናነት የኮሚሽኑን ገለልተኛነት ጥያቄ ውስጥ ይከታሉ። በኢትዮጵያ ለተፈጠረው ህዝባዊ ተቃውሞ የተወሰደውን እርምጃና የሞተውን ሰው ቁጥር፣ የቆሰለውን፣ የታሰረውንና የተፈጸመውን የሰብአዊ መብት ጥሰት ለማወቅ የሚያስፈልገው ገለልተኛ የሆነ አጣሪ አካል ነው ይላሉ። ለገለልተኛ የመርማሪ ቡድን በርን ዘግቶ ገለልተኛ ባልሆነ አካል በተደረገ ምርመራ የሚመጣ ሪፖርት ተቀባይነት ሊኖረው አይችልም ብለዋል።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። በዚህ በዋሽንግተን ዲሲ በመካሄድ ላይ ባለው የዓለም ባንክና የዓለም የገንዘብ ድርጅት ዓመታዊ ጉባኤ ላይ በማህበረሰባቸው ለውጥ ለማምጣት የሚንቀሳቀሱ ግለሰቦችና ድርጅቶች የገንዘብ ድጋፍ ተደርጎላቸዋል። በተለይ ወጣት ሴቶች ላይ የሚፈጸሙ የጾታ ጥቃቶችን ለመከላከልና በአጠቃላይ ህይወታቸውን ለማሻሻል በቴክኖሎጂ ተደግፈው የሚሰሩ ስራዎችን መርጦ 10ሩን ሸልሟል። ከአፍሪካ፣ ከኢትዮጵያ፣ ከስዊዘርላንድና ዩጋንዳ ተሸላሚ መርሃ ግብሮችን አካቷል። ሄኖክ ዘማግዜር ዘግቦታል። መስታወት አራቀው ታቀርበዋለች።
The final award goes to a team from Ethiopia. Dr. Negusi Kabeta, Professor of Epidemiology and Public Health.
የመጨረሻው ሽልማት በኢትዮጵያ ለሚሰራ ቡድን የሚሰጥ ይሆናል። ዶክተር ንጉሴ ከቢታ በአዲስ አበባ ዩኒቨርሲቲ የበሽታ ጥናትና የማህበረሰብ ጤና ተመራማሪ እንዲሁም ከሃርቫርድ የማህበረሰብ ጤና ትምህርት ቤት ዶክተር ቫንዳማ ሻርማ በጋራ በዶሎ አዶ የስደተኞች መጠለያ ጣቢያ የሚሰሩትን ስራ እንደግፋለን።
የዓለም ባንክ ሽልማቱን የሰጠው ቴክኖሎጂን ተጠቅመው በሴቶች ላይ የሚደርሱ ጥቃቶችን የሚያስቆሙ ወይም ለማስቆም የሚሰሩ መርሃ ግብሮችና ጥናቶችን ነው። በዶሎ አዶ የስደተኞች መጠለያ በመቶ ሺዎች የሚቆጠሩ ሶማሊያውያን ስደተኞች ይኖራሉ። እነዚህ ስደተኞች በጣቢያው በተለይ በሴቶች ላይ የሚደርሱ ጥቃቶችን ለመከላከል ቴክኖሎጂን የተጠቀሙት ሁለቱ አጥኚዎች ሴቶች የመረጃና የግንዛቤ እጥረት እንዳለባቸው ተረዱ። ዶክተር ቫንዳማ ሻርማ ስራቸውን ያስረዳሉ።
We're working with Somali refugees in Dolo Ado refugee camp in Ethiopia and we know from our ongoing
ስራችን በዶሎ አዶ የስደተኞች መጠለያ ጣቢያ በሚገኙ የሶማሊ ስደተኞች ላይ ነው። በጥናታችን እንደተረዳ ነው የተለያዩ ጥቃቶች በሴቶች ላይ ይፈጸማሉ። ከነዚህ መካከል በፍቅረኛ ወይንም በትዳር ጓደኛሞች የሚፈጸሙ ጥቃቶች ላይ ነው ያተኮር ነው። እነዚህ በሰፊው የሚፈጸሙ ጥቃቶችን ሴቶች ለሌላ አካል ሲያሳውቁ አይታይም። ስለዚህ መፍትሄ አይበጅላቸውም። ከዚያም በተጨማሪ የሞባይል ኔትወርክ ለማግኘት አስቸጋሪ በመሆኑ መሰረታዊ የሬዲዮ ስርጭቶችን መከታተልም እንዲሁ አዳጋች መሆኑን ተረድተናል።
ይህንን የመረጃ ክፍተት አስቀድመው በሚቀዱ የድምፅ መልእክቶች ወይም ፖድካስት ለማሰራጨትና ከዛም የሚያመጡትን ለውጥ በጥናት መመዝገብ ነው አላማቸው።
ፖድካስት
ለዚህ ችግር መፍትሄ ሊሆኑ እንደሚችሉ እናምናለን። ምክንያቱም ስርጭቱን ጥቃት ከሚፈጸሙባቸው ሰዎች ርቀው በሰላም ሊከታተሏቸው ይችላሉ። ለምሳሌ በክሊኒኮች እንዲሁም መረጃውን ያለ ስልክ ሞባይል አገልግሎት መጫን ይቻላል። ስለዚህ ግንዛቤ የመፍጠሩን ስራ በዚህ ቴክኖሎጂ ለማቃለል አስበናል።
ሁለቱ የአፍሪካ ህጉር ተሸላሚዎች ደግሞ ከዩጋንዳና ከስዋዚላንድ ናቸው። በዩጋንዳ በማህበረሰብ ድረገጾች በተለይ በሴት ልጆች ላይ የሚደርሱ የጾታ ጥቃቶችን ያጤናሉ፣ ይመዘግባሉ። በስዋዚላንድ ደግሞ ዶክተር ፎርቹኔት ቻባላላ ከዶክተር ሬቤካ ሚለር ጋር በጋራ የሚሰሩት ሴት ልጆች ጥቃት ሲደርስባቸው ምንም አይነት መለማመጥ እንዳያሳዩ ነው። ቢችሉ ለማስረዳት ካልሆነም አጥቂያቸውን ለማሸማቀቅ የሚያስችሉ አካላዊ ብቃትን ይማራሉ።
ሴት ልጆች በተለይ በዩኒቨርሲቲዎች የሚማሩ ወጣት ሴቶች ጥቃቶች ሲደርስባቸው እምቢ አይሆንም ካሉ በኋላ ወደ ጠብ ካመራም በጸጋ እንዲቀበሉት ማስተማር ነው። በተለይ በቅርበት የሚያውቋቸው ሰዎች ሲያጠቋቸው ፈጽሞ መቀበል አያስፈልግም። እንቢታውስ ከምን ድረስ ነው ለሚለው ጥያቄ መጀመሪያ በቃል ከዚያ በአካል አልፎም በሴት ልጆች ላይ የሚደርሱ ጥቃቶችን ለማስቆም የማህበረሰብ እንቅስቃሴ መጀመርን ያካትታል።
የዓለም ባንክ ፕሬዚዳንት ጂም ዮንግ ኪም ድርጅታቸው በዓለም ዙሪያ ድህነትን ለማዋጋትና ማህበረሰቦችን ለማሻሻል ከህዝቡ የሚመጡ የሥራ ሐሳቦችን እንደሚደግፍ አስረድተዋል።
World Bank Group's crowdsourcing method has awarded more than $65 million in grants to more than 1200 innovators.
ከማህበረሰቡ የሚፈልቁ ሐሳቦችን በገንዘብ ለመደገፍ የዓለም ባንክ ከ65 ሚሊዮን ዶላር በላይ በሚሆን ወጪ ከ12000 በላይ የማህበረሰብ እንቅስቃሴዎችን አግዟል። ግንዛቤ በመፍጠርና በተለያዩ ክፍሎች የሚታዩ የማህበረሰብ ልማት ተጽዕኖችን ለማሻሻል የሚደረጉ ሥራዎችን በሴቶች ላይ የሚደርሱ ጥቃቶችን ከመከላከል ጀምሮ በሰፊው የምንደግፈው ነው።
በዓለም ዙሪያ በፍቅረኞቻቸው ጥቃት የሚደርስባቸው ሴቶች ወደ 1 ቢሊዮን እንደሚጠጉ የዓለም ባንክ መረጃ ይጠቁማል።
ነሺ ነሺ ያገሬ ልጅ ነሺ 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 የኢትዮጵያ ልጅ ነሺ 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 ያገሬ ልጅ ነሺ 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 የኢትዮጵያ ልጅ ነሺ ነሻዱኝ ጎንደሬ ነሻዱኝ ጎንደሬ ነሻዱኝ ጎንደሬ አንቺ ወለላ አማሬ ነሻዱኝ ጎጃሜ ነሻዱኝ ጎጃሜ ነሻዱኝ ጎጃሜ አንቺ ነሽ ከመሜ ነሻዱኝ ኮሎ ነሻዱኝ ኮሎ ነሻዱኝ ኮሎ ጠንበለል መለሎ ነሻዱኝ ከትግራይ ነሻዱኝ ከትግራይ ነሻዱኝ ከትግራይ በፍቅር ሲሰጣይ ነሻዱኝ ኦሮሞ ነሻዱኝ ኦሮሞ ነሻዱኝ ኦሮሞ ልቤ ባንቺ ታሞ ባንቺ ታሞ ነሻዱኝ ጉራጌ ነሻዱኝ ጉራጌ ነሻዱኝ ጉራጌ አንቺ አፍሮ አደጌ ነሻዱኝ ካሳ ነሻዱኝ ከደቡብ ነሻዱኝ ካሳ ፍቅርሻ ይረሳ ነሻዱኝ ካፋር ነሻዱኝ ካፋር ነሻዱኝ ካፋር ከዱሲ ሀገር ነሻዱኝ ከድሬ ነሻዱኝ አረሬ ነሻዱኝ ከድሬ አንቺ ነሽ ከዳሬ ነሻዱኝ ከሸገር ነሻሏ አዲስ አበባ ነሻዱኝ ከሸገር የሁላችን አድባር
የሁላችን አድባር የሁሉ መጠጊያ
ነይነ
በርማ
Habet habet
እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ሙዚቃውን በመምረጥ ዲጄ ፋትሱ ሁልጊዜም አብሮናል። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።